ሰላም ጤና ይስጥልን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬ እንግዳይ ከኢትዮጵያ ሚሊኒየም ወዲህ ከደመቁ ወጣት ሙዚቀኞች መካከል አንዷ ናት። ኖሮ ኖሮ የተሰኘውና ከጊታሪስቱ ዮርግ ፈል ጋር የተጫወተችው ሙዚቃ በመገናኛ ብዙሃን ሞገድ ላይ በተናኘ ሰሞን ለብዙ በህልማቸው ሲያወላውሉ ለነበሩ ወጣቶች ንቃትን ፈጥራለች።
ያንን ባረክ ኖሮ ይህን ብለው ኖሮ ሄጄ ቢሆን ኖሮ ትቼው ቢሆን ኖሮ
ኮረኔል ለማደምሰው ቀደም ብለው የተጫወቱትን አስታውሳለሁ። ጣፋጭ ሙዚቃ ዳግም በልዩ ሁኔታ ባቀረበች ጊዜ ደግሞ የእድሜ ባለጸጎችን የከረመ ትዝታ ቀስቅሳለች። ህጻናትን የሚመለከቱ ስራዎችም አሏት። ሙኒት መስፍን የትናንቱን የዛሬውና የነገውን ትውልድ ጆሮ የሚይዙ የሙዚቃ ስራዎችን አከታትላለች። ሙዚቃን ለማህበራዊ ለውጥ ለመዋል በተቀረጹ መርሃ ግብሮች ውስጥም በነበራት አብይ ተሳትፎ ትነሳለች። የኋላ የኋላ በሰሜን አሜሪካ ውስጥ ከማረፏ በፊት ሙኒት ህንድንና ናሚቢያን መኖሪያዋ አድርጋ ነበረ። ለምንና እንዴት የሚለውን ጨምሮ ይሄ ሁነትስ በቁም ነገር ለያዘችው የሙዚቃ ህይወቷ ያለውን አስተዋጽኦ በምታብራራበት ቆይታችን ይጀምራል።
እናቴ ዩኒሴፍ ውስጥ ትሰራ ነበረ። ልጆችና እናቶች ጤና ላይ የሚሰራ ድርጅት ነው እና በአስር ዓመቴ ነበረ መጀመሪያ ወደ ህንድ ሀገር የሄድነው። እዛ ለአራት ዓመት፣ ናሚቢያ ለሁለት ዓመት፣ ከዛ ደግሞ በአዳሪ ትምህርት ቤት ወደ አሜሪካ የተላኩት አዳሪ ትምህርት ቤት ሁለት ዓመት እንማር እና ከዛ ደግሞ ወደ ኮሌጅ እና ሌሎች ነገር ውስጥ ነበር የገባሁት። ሙዚቃ እና መጓዝ ለሚለው ነገር ሁሉ ነገር እንዲሰፋ ለሚያደርገው መጓዝ ማለት ከለመድከው ዓለም ከለመድከው ህዝብ ከለመድከው አየር ምግብ ቅመም ከሁሉም ነገር ጋር ስትለይ ይሄም አለ እንዴ ማለት በጣም ትልቁና ዋነኛ ጠቃሚ ነገር ነው ብዬ የማስበው እሱ ይመስለኛል። ኢትዮጵያ ያለው እናቴ በጣም የልጆችን ችሎታ ማበረታታትና የሆነ ፖቴንሻል ስታይ እንዴት አድርጌ ነው ማሳደግ የምችለው የምትል አይነት ሰው ናት እና ኢትዮጵያ ያለው ነበረ መጀመሪያ ፒያኖ መማር የጀመርኩት ከእዝራ አባተ ጋር ያሬ ትምህርት ቤት እየተመላለስን። ከዛ ደግሞ በሌሎች ሀገሮች ውስጥ ባለውበት ጊዜ ትልቅ አስተዋጽኦ ያደረገው ህንድ አገር የነበርኩበት ትምህርት ቤት የሙዚቃ ፕሮግራም ነበረው ውስጡ። ስለዚህ መሳሪያ መጫወት፣ ኳየር ውስጥ መሳተፍ፣ የሙዚካል ቲያትር ድራማ በሙዚቃ እሱ ላይ የመሳተፍ እድሎችም ነበሩ እና ለመጀመሪያ ጊዜ መድረክ ላይ በደንብ አድርጌ ደፍሬ እንደ ዘፋኝም ይሁን እንደ አክተርም ይሁን እንደ ሙዚቀኛ የሞከርኩት በአስር አስራ አንድ አስራ ሁለት ዓመት የነበረ ህንድ ሀገር እያለሁ ናሚቢያም ውስጥ እንደዚሁ ኳየሮች ነበሩ የተቀላቀልኩባቸው። ናሚቢያ ውስጥ የናሚቢያ ናሽናል ዩዝ ኳየር ነበረ፣ ፍሉት የምጫወት ነበረ እና እነዚህ ነገሮች አንድ በትምህርት ቤት መማር በጣም ትልቅ እድል ነው አይደለ? ምክንያቱም ያው ኢትዮጵያ ውስጥ ሙዚቃ ልማር ብትል ሌላ የሙዚቃ ሰው ፈልገ ሰው ቀጥረህ ካልሆነ በስተቀር በየትምህርት ቤቱ መሳሪያ ሙሉ ኳየሮች እና በጣም ትንሽ የተንደላቀቀ አይነት የሙዚቃ ፕሮግራሞች ያለው በጣም ጥቂት ቦታዎች ውስጥ ነው ያሉት እና ያ ትልቅ አጋጣሚ ነው ብዬ ነው የማስበው። ደግሞ እንዳልኩ በቃ የህንድ ሀገር ስትሆን የህንድ ሀገር ቲያትር፣ የህንድ ሀገር ግጥም፣ የህንድ ሀገር ታሪኮችንም በዛውም ታቃጥታተክ አብረ ትጫወትበታለህ፣ ትለምደዋለህ። ብዙ ነገርህን በቃ በቀላሉ ለመቀበልም ይጠቅማል። ናሚቢያ ደግሞ በተለይ የደቡብ አፍሪካ የኳየር ስልቶቹ ሪትሚክ ነገሮቹ በጣም ደስ የሚሉ ነገሮች ነበሩ። አሜሪካም በቃ በያለሁበት ባንዶች ትምህርት ቤቶች ውስጥ ያሉትን ባንዶች ኳየሮች እየተቀላቀል ቀስ እያለ ወደ ፕሮፌሽናልነትም እየሄደ ነው የመጣ። ትልቁ ጠቃሚነቱ እኔ እንደዚህ ነኝ ይሄንን ብቻ ነው ማቀው የሚለውን እና ማምነው የሚለውን ነገር ብዙ ሰዎች አለን በዚህ ዓለም ውስጥ እኔ ከዛ ካሉት የሚሊዮን እና ቢሊዮን ሰዎች መካከል ውስጥ አንዷ ነኝ። የኔ ባህል ይሄን ይመስላል፣ ሌላ ባህልም ይሄም አለ፣ ይሄም ይሆናል ወደሚለው ክፍት አስተሳሰብ የሚወስደው ነገር ነው ትልቅ አስተዋጽኦ አድርጓል ብዬ የማስበው ህይወት ላይ።
እናትሽ ዶክተር ተዋበች ቢሻው የመጀመሪያው ዘመናዊ የማህበረሰብ ጤና ባለሙያ መሆናቸውን ሰምቻለሁ ኢትዮጵያ ውስጥ። አባትሽም እንግዲህ ፕሮፌሰር መስፍን አበበ ደግሞ የኢትዮጵያ የመጀመሪያ ከሚባሉ የአፈር ተመራማሪዎች መካከል አንዱ ናቸው። ልጃቸው ሙኒት በየት በኩል አልፈሽ እጅሽን ለሙዚቃ ሰጠሽ የሚል ጥያቄ ነው ቀጣዩ ጥያቄ። ምክንያቱም የቤተሰብሽን መሰረት ያየ ሰው በመሰል ዘርፎች ውስጥ ልታልፊ እንደምትች ቅድመ ግምት ሊያስቀምጥ ይችላል። የሙዚቃን ህይወት የተቀላቀልሽበትን ሁኔታና እስከ ዛሬም ድረስ የዘለቅሽበትን ምክንያት እስቲ አጫውችን።
እሺ፣ አዎ፣ እንዳልከው እናቴ ታዎች ቢሻው ዶክተር ታዎች ቢሻው የመጀመሪያው ሴት የጤና መኮንን ነበረች። በዛን ሰዓት ላይ ሴት ሆነ የጤና መኮንን መሆን አትችልም ነበረ። ነርስ ወይም ሌላ ሳኒቴሽን ውስጥ ነገር ነበር መሰል የምትችለው እና በዛት ላይ የጤና መኮንን የሆን ግፍ ከእሷ ነበር የመጣው። ሴቶች ለምንድነው መሆን የማይችሉት በሚለው አባቴ ደግሞ እንዳልከው የአፈር ሰው ነው፣ አፈር ሳይንቲስት ነው። እና ስናድግ ትልቁ አስተዋጽኦ ከእነሱ ነው እንደውም ወደ ሙዚቃ ዓለም እንድንቀላቀል ያደረጉት። ሆን ብለው ሳይሆን እነሱ አሁን ፒኤችዲያቸውን ማስተርስ እና ፒኤችዲያቸውን የሰሩት ካሊፎርኒያ ውስጥ ነበረ። እና ካሊፎርኒያ በ1900 በፈረንጅ አቆጣጠር 60 መጨረሻ እና 70 መጀመሪያ አካባቢ ላይ ነበር የመጡት። ከዚህ ጥናታቸውን ጨርሰው ወደ ኢትዮጵያ ሲመለሱ ሀገር ለማበልጸግ ህዝብን ለመርዳት የተማርነው ለህዝብ ነው የሚል አይነት ግልጽ የሆነ አቋም ነበራቸው። እና በዛ ሰዓት ላይ ወደዛ ሲመለሱ ወደ ኢትዮጵያ ሲመለሱ ከትምህርትና ከእውቀታቸው ሌላ ወደ ኢትዮጵያ ይዘው የመጡት ነገር ቢኖር ወደ ያለምንም ማጋነን 200-300 ያህል ሸክላዎችን ነበረ። የጃዝ፣ የሶል፣ በተለይ የጃዝ የሶል ብላክ ፒፕል ሚውዚክ እሱን ነበረ ይዘው የመጡት። እና እኔና ወንድሜ ጆርጋን መስፍን የሚባል ሌላ በጣም ጎበዝ ሙዚቀኛ፣ ፒያኖ የሚጫወትም ሳክስፎን የሚጫወት ኮምፖዘር፣ አሬንጀር፣ አስተማሪም ነው፣ የሙዚቃ አስተማሪም ነው። ሁለታችን ስናድግ ሸክላ ቤታችን ሁሌ እየተጫወተ ነው ያደግ ነው። ብቻችን ስንሆን ራሳችን እየከፈትን የምንሰማበት ነበር። እንደዛ ነበር ያደግ ነው። በቃ ሙዚቃ በጣም ከህይወታችን ጋር የተቆራኘ ነገር ነበር የነበረው። እና መጀመሪያ ፒያኖ ራሱ እንድንማር የተደረገው ጆርጋ አንድ ጂሚ ስሚት የሚባል ኦርጋን ተጫዋች አለና የሱ ሙዚቃ እየሰማ አንድ አይ ጋት ማይ ሞጆ ወርኪንግ የሚባል ሁለታችን በጣም የምንወደው ዘፈን ነበር እና እሱን እየሰማ ጠረጴዛ ላይ ፒያኖ አስመስሎ እየተጫወተ እናቴ ስታየው ይሄ ልጅ በጣም ሙዚቃ መጫወት ፍላጎት እና ስሜቱ ከፍ ያለ ይመስላል በሚል ነበረ ሙዚቃ ውስጥ ራሱ እንድንማር ያደረገው የመጀመሪያ ነገር። ከዛ ግን እንዴት እና ለምን ሙሉ በሙሉ ወደ ባህል መጣሽ ሲባል ውስጤ ኢኮኖሚክስ ያጠናው እንደ ጥሩ የአፍሪካ ኢሚግራንት ተማሪ ትምህርት ቤት ለሀገር እና ለህዝብ የሚጠቅም ብዬ ብለህ ስታስብ የምታደርጋቸው ይሆናል። ዶክተር፣ ኢንጂነር፣ ሎየር የሚል አይነት አካሄድ እንዳለ ኖሮ መጀመሪያ ላይ ማጥናት የፈለግኩት ኤትኖሚዚኮሎጂ ነበረ። ባህልና ሙዚቃ እንዴት ነው የሚቆራኙት? እና በጣም የምወደው ነገር እንዳልኩ ከሀገር ሀገር መዞሪም ይሆናል። ሰዎች እንዴት ነው ህይወታቸውን የሚሰናዱበት መንገድ እንዴት ነው? ሙዚቃ ደግሞ እና ባህል ሲባል ከመጀመሪያ ልክ ከመወለድ በፊትም ያለ ነገር ነው። እናትህ በሆርም ይዛ በቃ የዘፈነች የዘመረች ነው ህይወቷ የምታከናውነው፣ ከመነሳት፣ ከማጽዳት፣ ከመስራት፣ ከመተኛት፣ ሽሩሩ ከማለት እና ያንን ለማጥናት ፈልጌ ነበረ መጀመሪያ ላይ። አንትሮፖሎጂ እንደውም ሜዲካል ሳይንስም አንድ ላይ ሜዲካል አንትሮፖሎጂ እንደዛ ለማያያዝ ነበረ። ግን መሀል ላይ ትምህርቴ ወደ ኢኮኖሚክስ ሄደ። ከዛ ወደ ኢትዮጵያ ስመለስ ነው ለሀያ ዓመት አካባቢ ውጭ ኖሬ ወደ ኢትዮጵያ ስመለስ ላይፍ ፐርፎርመንሴ እየጨመረ ሄደ። እንደ ፕሮፌሽናል ሙዚቀኝነት እየጨመረ ሄደ። ልጆችም ያን ወልጅ የነበረ እና ከእነሱም ጋር አብሮ ሰምሃው እንዴት እንደሆነ ባላውቀውም ቀስ እያለ የሙዚቃው ሴክሽን እያደገ መጣ። ከዛ ደግሞ ኢትዮጵያ ያለው የኛ የሚባል እንትን ሬዲዮ ድራማ ነበረ። እሱ ውስጥም የዲቨሎፕመንታል እና የሴቶች ጉዳዮች ላይ ከዚህ በፊት ሰርቼ ስለነበረ እና ሙዚቃም አንድ ላይ አጣምሬ የምኖር ሰው በመሆኔ የእኛም ላይ ሙዚኮ ክሪኤቲቭ ዳይሬክተር ሆኜ ለ6-7 ዓመት ሰርቻለሁ። ባላገሩ ላይ ጓደኛችን አብርሃም ወልዴ ላይ የሙዚቃ ልምድ ረጅም ነው። ፐርፎርማንስ ክሪቲሲዝም ላይም ለቲቪም መልክሽ እና በጣም ግልጽ መሆንሽ ሊጠቅም ይችላል። ፊቴ ቶሎ ነው የሚለዋወጠው፣ የሚሰማኝን ነገር መደበቅ ስለማልችል ለሱ ይጠቅማል ብሎ ባላገሩ አይደለም ትንሽ ብቅ ብዬ ነበረ። አፍሮ ኤፍ ኤምም ላይ በሬዲዮ ትንሽ ሰርች። ከዛ ደግሞ ሙዚቃ እንደምታውቀው ለብዙ ሰው ደስታ የሚሰጥ ነገር ነው እና ያ ሰው ደስታ የሚሰጥ ነገር የመቻል ስጦታን ገፋውበት።
ሁለት የሙዚቃ አልበሞች አሉሽ። ለማዳመጥ እድሉን ያላገኙ አድማጮች ቢኖሩ ሙዚቃዎችሽ ምን ምን ላይ እንደሚያተኩሩና እነዚህ አልበሞችስ በምን ሁኔታ እንደተሰሩ እስቲ ጥቂት አጫውቺን።
የመጀመሪያው አልበሜ ላይቭ አት ዘ ኮፊ ሃውስ የሚባል ነበር። ሙኒት ኒውዮርክ ላይቭ አት ዘ ኮፊ ሃውስ። ኮፊ ሃውስ የሚባል ወደ 6 ኪሎ አካባቢ ግብጽ ኤምባሲ ፊት ለፊት አንድ ኮፊ ሃውስ የሚባል ሐሙስ ጃዝ የምንጫወትበት ቦታ ነበር አዲስ አበባ ውስጥ። እና እሱኛው አልበም ልክ ሚሌኒየሙን እንዳከበር ነበረ ዮርግ የሚባል ጀርመናዊ ጊታሪስት ጋር የተገናኘሁት እና የዛን ጊዜ ለሁለት ወር ያህል ነበር ኢትዮጵያ የቆየሁት እና ከእሱ ጋር በየሳምንቱ እየተጫወትን የሆነ የራሳችን ስታይል ፈጠርን በዛ ጊዜ ውስጥ ማለት ነው። እና ከመለያታችን በፊት የሆነ አሁን እስካሁን ደስ የሰራናቸውን ነገሮች መንፈሱ ደስ የሚል ነገር ነው ለምን አንቀርጸውም በሚል ላይቭ at the coffee house እና ያኔ ደግሞ አሊዜ የሚባልም አንድ ቦሌ ጫፌ ነበረ። በጣም ደስ የሚልና የሚያምር ክለብ ነበረ። እዛም እነሱ በእኛ ነበር እንደውም የከፈቱት እንደ ፐርፎርማንስ በየሳምንቱ በሳምንት ሁለት ቀን ነው ሶስት ቀን አላስታውስም፣ ግን እዛ ነበረም የቀረጽ ነው። እና እነሱ ዘፈኖች ሁለታችን የምንወዳቸው አርቲስቶች ነበረ። እንዳጋጣሚ በጣም የሙዚቃ ቴስታችን ይመሳሰላል እና የምንወዳቸው ሙዚቃዎችና አንዳንድ ደግሞ ኦሪጂናሎችም የተካተቱበት ነበረ። አንድ በጣም ትልቅ አስተዋጽኦ ያደረገው ዘፈን ቢኖር አስታውሳለሁ የሚለው የለማ ደምሰው ዘፈን ነበር እና እሳቸውንም አግኝቻቸው በዛን ጊዜ ይህንን ዘፈን በጣም ወድጀዋለሁ፣ ስንጫወተው በጣም ደስ ይላል ከህዝቡም ጋር ያለውን ነገር እና ድንቀርጠው ብዬ አስፈቅጄ ከእሳቸውን ጋር ተነጋግረን አስታውሳለሁን። በቃ በሱ በጣም የሆነ የድሮ የስልሳ ሰባዎቹን አካባቢ ነበር ሙዚቃዎች ነበር ያመጣ ናቸው እንደገና በ ድምጽ እና በጊታር።
በማዳመጥ ላይ የምትገኙት ጋቢና መዝናኛ ነው ከአሜሪካ ድምጽ። የዛሬ እንግዳችን ድምጻዊት ሙኒት መስፍን ናት።
ደስ የሚል ጊዜ ነበር። ሁለተኛው አልበም ሁለት የሚባለው አይ ቲንክ አሁን ወደ 6 ዓመት ሊሆነው ነው። እሱኛ ውስጥ ደግሞ ብዙ ኦሪጅናሎች አንዳንድ የድሮ የሙራቱ አስታጥቄ የከርሙ ሰው የአስናቀች ወርቁ ባረፈችበት ጊዜ መጫወት የጀመርነውን አቤት አቤት የሚለውን ዘፈን አንዳንድ ደግሞ እንደ ባለጋሪ ሆኖ ግጥማቸውን ትንሽ ቀየር አድርገን ትንሽ ፓናፊካን ስሜት ነገር ስላለ ውስጤ ወደ ፓናፊካን ነገር ስሜት እና ወደ ወጣቶች እኮ እኛ ወጣቶች ጀግኖች ነው ወደሚለው ነገር ቀይረ ነው። እና ሌላም ደግሞ የህፃን ጊዜ ዘፈኖች እንደ ቴሜቴ እና አንድ ልጅ ነበረች ግራት አሁን እያልን ላይቭ ስንጫወታቸው የምንወዳቸውን እና አንዳንድ ደግሞ ኦሪጂናሎች ለእናቴም አንድ ዘፈን ፋናዋጊ ብዬ ለአባቴም አባ የሚል ዘፈን የመጨረሻ ያልበም እንኳ ቢሆን አትሊስት ለእናትና ለአባቴ አንዳንድ ዘፈን መሰን አለብኝ ብዬ እንደዛ ነበረ ይሄኛውን የስቱዲዮ አልበሙን የሰራሁት። አሁን ሶስተኛ ፕሮጀክት ላይ ነኝ። እሱኛው ፕሮጀክት 70% አልቋል። አሁን በኮሮና ትንሽ ቀስ እያለን ወደ 80-90% በዚህ በወራቶች ውስጥ ለመጨረስ እያሰብ ነው እና አድዋ የሚባል አንድ ለአድዋ የሰራው ዘፈን አለ። እሱ አዲስኛው አልበም ውስጥ የሚገባ የሚሆን ነው። ሞር ሶሎ ፕሮጀክት ሆኖ ከተለያዩ ሙዚቀኞች ጊታርና ድምፅ ብቻ ሳይሆን ሌላም ያካተተ ነው የሚሆነው።
ሙኒት፣ እንግዲህ ለበርካታ ዓመታት ከኢትዮጵያ ርቆ እንደኖረ ሰው አማርኛሽም እንደዚህ ጥርት ይላል ብለን ብዙዎቻችን አንጠብቅም ነበረ። የሙዚቃዎችሽን ማጠንጠኛ የሙዚቃ ምርጫዎችሽንም ስናይ ደግሞ ኢትዮጵያዊነት ላይ የሚያተኩሩ ቆይት ያሉ ሙዚቃዎችን ቀደም ብለሽ እንዳነሳሽው የእናቶ ለማ ደምስተውንና መሰል ሙዚቃዎችን ስታቀነቅንኝ ሰምቻለሁ። የሕፃናት ጨዋታዎቹንም በሙዚቃ መልኩ ታቀርቢያለሽ። ወደ ኋላ የመመለስሽ ምክንያቱ ምንድን ነው? ከኖርሽበት ሀገር ከኖርሽበት ሁኔታ ውስጥ የምትቀስሚያቸው ሌላ አይነት የሙዚቃ ቀለሞች አልነበሩም ወይ? እነዚህን ነገር ወደ ማሰሱ የገባሽበት ልዩ ምክንያት አለ ወይ?
ለመጀመሪያ ስለ አማርኛ ስላልከኝ በጣም አመሰግናለሁ። ወደ ኢትዮጵያ ተመልሼ ለ7 ዓመት መኖሬና እዛ በነበርኩበት ጊዜ ደግሞ አብዛኛው ጊዜ የጊዜን ያሳለፍኩት ከደራሲያንና ገጣሚያንና የቲያትር ሰዎች አካባቢ ስለሆነ አማርኛን አሻሽለውልኛል። ስለዚህ እነሱም በዚህ አጋጣሚ ማመስገን እፈልጋለሁ። ከዛ ባሻገር ግን ለሙዚቃ ማጫዬ ላልከው ነገር አንደኛው ምንድን ነበረ፣ ከኢትዮጵያ ከወጣሁ ቆይቻለሁ። ስለዚህ አሁን በልጅነቴ ስሰማ የነበረው እንደ ማንኛውም ኢትዮጵያዊ ሬዲዮ ትከፍታለህ፣ ትሰማለህ። ስለዚህ በዛን ጊዜ የእነ አስቴርን ይሁን እነ ኬኔዲ ወንገሻን ይሁን እነ ቴሪ ታደሰን ይሁን እነዛን ሰዎች እነሱ ነው የሰማን ያደግነው አይደለ? ኩኩ ሰብሴ ወዘተ። ከዛ ግን በ10 ዓመቴ ስወጣ እና ቤቴ ውስጥ ደግሞ እንደ ማንኛውም የዛን ጊዜ ነበርኩ ህፃን ልጅ ፖፕ ሚውዚክ የውጭ ሀገርና የውስጥ ስትሰማ ነበረ። አብዛኛው ጊዜ ያደግኩት ከኢትዮጵያ ውጭ ነበር እና በጉሮሮና የጉሮሮ ቅኝት ብሎ ሲታሰብ እና ወደ ሳይንሱ ስንገባ የዘፈንኩ ያደግኳቸው ዘፈኖች ሞር ወደ ሶል ጃዝ እና ወደ አር እና ኤንድ ቢ ከተማ ነው የሚጠንቁት እና አሁን ለምሳሌ እነ ግርማ በየነ እነ ጌታቸው ካሳ የነ አለማየሁ እሸቴ በኢትዮ ጃዝ ስም አንዳንድ ጊዜ ይጠራሉ። ለእኔ ግን ሞር ወደ ኢትዮ ፋንክነት ይቀርባሉ፣ ወደ አርኤንቢ ይቀርባሉ፣ ወደ ሶል። በተለይ ተጽዕኖ የፈጠሩት እንደነ ጄምስ ብራውን ይመስሉኛል። ከጃዙ የበለጠ ይሄ ሞር ሪትሚክ እና ፋንኪነት ነገር ነው እና ከእኔ ጋር ያ ይቀራረባል። ቅላጼ አሁን ትዝታን ቾዬ ምናምን ቀልጪ ብትለኝ ትንሽ ላበላ ሆኜ ልቀልጥ እችላለሁ። ግን ለእኔ ማንነት የሚቀርበውና ከእኔ ስሜት ጋር የሚጠጋጋው more that soulish, soul black music. Reggae, እንደዛው ጃዝ በተለይ። ስለዚህ አሁን ለምሳሌ ላይቭ ፐርፎርም ታደርግ ትላንትና የሰማውና ዛሬ የሰማው በጣም ሊለያይ ይችላል። ካለው ድባብ፣ ካለው ኦዲየንስ፣ ካለው ነገር ጋር ቶሎ ቶሎ ይቀያየራል እና ያ የጃዝ ተጽዕኖ ነው። ኢምፕሮቫይዝ የማድረጉ ነገርን እዛው በዛው የመፍጠሩ ሶል እና ብሉዝ በደንብ እያደግኩና የዘፈንኩ የኖርኩት በዛ ነው። ሬጌ ደግሞ ቦብ ማሊ ማለት ከህፃናት ጀምሮ በቃ አብሮን ያደገ ሙዚቃ ነው። ስለዚህ እነሱ የሆነ ፓን ብላክ ሚውዚክ ብዬ ነው አንዳንድ ጊዜ ማስበው እና ዝም ብዬ ለራሴ ስም እንኳ ባወጣለት ኢትዮ ሶል ብዬ ራስን ማስበው፣ ምክንያቱም በሶል ሙዚቃ ነው ሞር ኢንፍሉዌንስ የተደረግኩት። ግን የዛን ጊዜ ያ ሁሉ ጨዋታ ብትል ተማር ልጄ ብትል የሆነ ፐርፎርመንሱ ትንሽ ከዛ ከጄምስ ብራውን ጉራ ጋር የተያያዘ ነገር ነው አለው። የሆነ የራሱን የሆነ ትንሽ በቃ በዛን ሰዓት ላይ እነሱም በቪኦኤ ይሁን በሆነ ነገር ሰምተውታል እነሱን እና ያ ኢንፍሉዌንስ በዛ ሰዓት ላይ በነበረ ሙዚቃ ላይ የነበረው ኢንፍሉዌንስ በጣም ደስ የሚል ነገር ነው። በተለይ ደግሞ ላይቭ ከኦዲየንስ ጋር ለመቀባበል እና ለመጫወት በጣም ተመቸኝ እና ለእኔ ማንነት የሚቀርበው ሙዚቃ ለፐርፎርመንስ የሚመች ጊታር እና ድምፅ ደግሞ ሆነ በቀላሉ ሪአሬንጅ አድርገነው የምንጫወታቸው እየሳሰብ እነዚህ ዘፈኖች እነ ግርማ በየነ በተለይ ብዙ ግርማ በየነ ሜጋሽ ግርማን እነሱ የሆኑ መጡ እና በጣም ደስ የሚሉ የሚያማምሩ ውብ ቆንጆ ዘፈኖች ሰው ሲሰማው በቃ የወጣቱም ይወደዋል፣ አንጋፋው ደግሞ ልጅነቴን አስታወሽኝ ይለኛል። ለአዳዲሶቹ ጩጪዎች ደግሞ ምንድን ነው የዘፈን ብለው ግን አሪፍ ዘፈን እስከሆነ ድረስ ያው ጊዜ አይገድበውም።
በፍቅር ያዘነ በምን ይደሰታል? ይደሰታል መልስ እንኳን ባይሰጥም የከርሞ ሰው ያውቃል ያውቃል። የሚያስተክስ ፍቅር ስንቱን አደንዝዞ አደንዝዞ የከርሞ ሰው ፍቅር መጠየቅ ነው ይዞ ሰዎች ስለ ፍቅር እስቲ ተወያዩ።
በማህበራዊ ግናኛ ገጾች በኩል የተለያዩ ሐሳቦችን ዝታራምጃ ያለው በሴቶች መብትና ሴቶችን በማጎልበት ሂደት ውስጥ ሊፈጠሩ ስለሚገቡ ሐሳቦችም እንዲው ስታቀነቅኛ ያለው በሙዚቃው በኩል ለማቅረብስ ምን ያክል ሄደሻል? ሙዚቃው ውስጥ በርግጥ ማህበረሰብ ውስጥ የሚፈልገው ለውጥ ለማምጣት ምን ያህል ኃይል አለው ብለሽ ታስቢያለሽ?
ሙዚቃ ማለት አንድን ዘፈን 25 እስከ 100 ሺህ ጊዜ ስትሰማው ትይዛለህ አይደል? የምትወደው ነገር ከሆነ ስለዚህ ተተስበው ቀስ ብሎ ውስጥ ገብቶ የአስተሳሰብ ለውጥ በደንብ የማምጣት ኃይል የመስጠት የማበረታታት ትንሽ ሰላማዊ መንፈስና ስሜት እንዲኖር የማድረግ ኃይል በጣም አለ። እኔ በግሌ ምን ያህል ሰርቻለሁ ለሚለው እየሰራው ነው ብል ነው የሚሻለው። ምክንያቱም መጀመሪያ አካባቢ ላይ ስንገናኝ ነበር የምንጫወታቸው ዘፈኖች አመራረጣችን ሲባል አንዳንዶቹ ያው ለምሳሌ አሁን May 25 የኦኤዩ የተመሰረተበት ቀን አፍሪካ ዴ ላይ ትራንስ አፍሪካ ሃይዌይ የሚባል ዘፈን በዛን ቀን ላይ ሁሉ ጊዜ አፍሪካ ዩናይት ከምንል ብዬ ውስጤ በጣም ፓን አፍሪካን አይነት አስተሳሰብ ነው ያለው እና ትራንስ አፍሪካ ሃይዌይ የሚለውን ዘፈን በዛን ጊዜ ላይ ነበር የሰራሁት። ለእናቴ አሁን ፋና ወጊ በቃ ቺም ስትሉሽ ተነስተሽ የሚለውን ዘፈንም ለእናቴ ኤውብ አንዴ ሲሸልማት በወመን ኦፍ ኤክሰለንስ የዛን ጊዜ ነበር የሰራሁላት። ሲስተር የሚባል ከወንድሜ ጋር የጻፉት ዘፈን አለ። ምንም ቢያሳንሱሽ አትስሚያቸው፣ በቃ ማንነትሽን አሳያቸው። ይሄ ማለት ለራሴ እንደምጽፈው ብዬ ነው አስበው። ራሴ አሁን ይህንን ዘፈን ብሰማው ምን አይነት ስሜት ነው ላይ ላይ የሚያሳድረው፣ በቃ ምን አይነት ሀሳብ ነው ጥሎብኝ የሚሄደው የሚል ነገር ነው። አሁን መጀመሪያ ላይ በሙዚቃ አካባቢ በተለይ በሚውዚክ ቪዲዮ አይደለም ብዙ ጊዜ ከሰዎች ጋር በቲቪ በምናምን ሲያየው ነው የምትቀራረበው እና የመጀመሪያው ዘፈን ያው ኖሮ ኖሮ ነበረ። እሱ ዘፈን ያለምንም ማጋነን ራሴን የማበረታታበት ዘፈን ነበረ። ሙዚቃ ውስጥ ልግባ አልግባ፣ ልስራው አልስራ፣ ልግባ በቃ ይህንን ሪስክ ነው አይደለም ሙዚቃ። በቃ ጠዋት ገብተህ ማታ የምትወጣበት ስራ አይደለም። አንዳንድ ጊዜ ሰው ይወድሃል፣ አንዳንድ ጊዜ ሰው አይወድህም። ተቀባይነት ታገኛለህ አታገኝም። በሆነ ነገር ከፍ ትላለህ ዝቅ ትላለህ። እና በዛ ሰዓት ላይ ለራሴ እና ማንም ለሚሰማው ሰው ኖሮ ኖሮ የሚለውን ዘፈን ሲጽፈው ማንነታችን እንደ ማወቅ ጋር የሚያያዝ ራሴን በጥሞና ስለ ማዳመጥ ማንነትን አውቀ የተሻለ ነገር ለመሆን ከራስ ጋር ተፎካከር አይነት ስሜት ያሉት ነገሮች ናቸው። ስለዚህ ራስን ማወቅ፣ ራስን መለወጥ፣ ራስን በቃ ከራስ ጋር ተፎካከር የሚለው አይነት ስሜት በደንብ ውስጥ ያለ። በሙዚቃ ላይ ደግሞ አሁን ለምሳሌ ሙዚቃ ምን አይነት ኃይል አለው ሲባል የኛ የሚለውን ሬዲዮ ድራማ ቅድም ማሽቸዋለሁ። እሱኛው ሬዲዮ ድራማም ላይ ወደ 30 ምናምን ወደ 40 36 ወደ 37 አካባቢ ዘፈኖችን ከየኛዎች ጋር መጀመሪያ ኦዲሽን ከማድረግ ጀምሮ ሴቶቹን እነዚያ 5 ጎበዝ ዘፋኝና ተዋናኝ ሴቶች መካከል ሆኜ ከነሱ ጋር መስራት ግጥሙ ምን ይሁን፣ ስለምን ይዘፈን፣ እንዴት ይዘፈን፣ ቃላቶች ላይ በጣም መጠንቀቅ፣ ይሄኛው ቃል የለንም ከሚለው ልናገኝ እንችላለን ወደሚለው አይነት አስተሳሰብ እንዲሄድ፣ ለምን እንደዚህ ታደርጓታላችሁ ብቻ ሳይሆን እንደዚህ ብታደርጓት ደግሞ ይሄ የተሻለ ነገር ሊከሰት ይችላል ወደሚለው አስተሳሰብ እንድንቀየር። ምክንያቱም የሌለን ነገር የማንችለው ነገር ማአት አለ ብዙ ነገር፣ ግን ምን ማድረግ እንችላለን እና ወደ መፍትሄው ለመቅረብ ምንድን ነው ማድረግ የምንለው የሚለው አስተሳሰብ የተሻለ ነው ብዬ ነው የማስበው። እና አሁን በሶሻል ሚዲያ አካባቢ ላይ በጣም ኮንሲስተንትሊ የምታየው በጣም ኖን ቫይለንት አፕሮች ነው ያለኝ ለህይወት። በጣም ፌሚኒስት ልትለውም ትችላለህ። በደንብ የሄድኩበትም ኮሌጅ ስሜት ኮሌጅ የሚባል ወደ 2000 ኃይለኛ ሴቶች የሚማሩበት የሴቶች ኮሌጅ ስሜት የተማርኩት እሱ ብቻ ሳይሆን እናቴም ያሳደገችኝ እናት ፌሚኒስት የሚለውን ቃል መቼም ሳትጠቀመው ግን ፌሚኒስት የሆነ ሙሉ በሙሉ ህይወቷን በዛ ሴት በመሆኔ አልችልም የሚለውን ሀሳብ የማይቀበል አይነት ህይወት ነው የኖረችው እና እንደ ተምሳሌት የእሷ ህይወት ምንም ቴዎሪ ባላይ እንኳ እሷን በማየት የሴትን ብርታት፣ ጥንካሬ፣ ማንነት እኔ እንደ ሴት እንደ ሰው እስከሰራው ድረስ እስከለፋው ድረስ እስከጣርኩ ድረስ ምንም አይነት ማልችላቸው ነገሮች ያው በጣም አጭር ነኝ። ስለዚህ ባስኬትቦል ሊሳነኝ ይችላል፣ ግን ከነዚ አይነት ነገሮች ውጭ ሌላው ነገር ላይ ሴትነት እንደ ማነቆ ሳይሆን እንደ በቃ ሴት ሆኜ ተወልጃለሁ፣ አጋጣሚው ነው፣ እንቀጥላለን፣ በቃ እንጓዘዋለን የሚል አይነት ህይወት ነው ከእሷም ጋር በማደጌ የኖርኩትም እሷም ያለችኝም ሳይሆን በቃ ባትለኝም ያሳየችኝ እና የሁለት ሴቶች እናት ነኝ፣ የወንድ ልጅም እናት ነኝ። ስለዚህ እነሱም ጋር እኔን ሲያዩኝ እና ባለቤቴን ሲያዩኝ ቤታችን ውስጥ ያሉት ነገሮች ሲያዩ እሷ ሴት ስለሆነች እሱ ወንድ ስለሆነ ምንም የሰብአዊ ነገር እስከሆነ ድረስ እንደ ሰው ምን አይነት ሰው መሆን አለባችሁ፣ መከባበር ምንድን ነው፣ መደማመጥ ምንድን ነው የሚለው ዋና ዋና ነገሮች ላይ ነው የሚያተኩረው። ሙዚቃዬም እንደዛ ይመስለኛል። ስለ ፍቅር አንዴ ሁለቴ ለመጻፍ ሞክሬ አልተሳካልኝም፣ ግን ፍቅር ነው ዋናው ነገር። ሁሉም ነገር ውስጡ ፍቅር ነው።
ስንት አመት ካንቺ ተለይቼ ኖሬ ስመኝሽ ነበረ ናፍቆቴ ሀገሬ መንፈስ ይፈልጋሽው ተመልሻለሁ እኔም በተራዬ ሌላውን እጣራለሁ። ኦ ኦ ኦ ኦ ሀገሬ ሀገሬ እንነሽ ሀገሬ 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 አለሁልሽ እኔ ሀገሬ
አድማጮች፣ ከድምፃዊት ሙኒት መስፍን ጋር የነበረን ቆይታ ተከታይ ክፍል በቀጣይ ሳምንት ይደመጣል። ዛሬ ለነበረን ቆይታ ሙኒትንም ሆነ እናንተን ስታዳምጡን የነበራችሁትን አድማጮቻችንን በእጅጉ እናመሰግናለን። ኤልያስ አስማረ የመሰናዶው አቀናባሪ ነው። ሀብታሙ ስዩም የመሰናዶው መሪ ነበርኩ። መልካም ምሽት።
ለማየት ነው እኔ የምመኘው።